ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 3 ቀን 2013 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥር 3 ቀን 405 ቀናት አለፋቸው። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዘግይታችንን በዜና እንጀምራለን። በማስከተልም የመታሰር ምልክቱ መያስ የመሻር ምልክቱ መጋዝ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሐተታ እናሰማለን። በማከታተልም በ2007 ዓመተ ምህረት በፍኖተ ዴሞክራሲ የተላለፉ ወያኔን የሚመለከቱ ጽሑፎችን አሰምተን ክፍል አንድ ዝግጅታችን ይጠቃለላል።
በትግራይ ተካሄዶ ከነበረው ጦርነት ጋር ተያይዞ ተጨማሪ የወያኔ ወታደራዊ መኮንኖችና የአመራር አባላት በቁጥጥር ስር መዋላቸውንና ሌሎችም መገደላቸውን እሁድ ጥር 2 ቀን የሰራዊት ቃል አቀባይ አስታውቋል። በቁጥጥር ስር ከዋሉት መካከል የቀድሞ የትግራይ ፕሬዝዳንት የነበረው አባይ ወልዱና የቀድሞ የገንዘብ ሚኒስቴር ያሁኑ የትግራይ ክልል ምክትል ፕሬዝዳንት አብርሃም ተከስተ እንዲሁም በተለያዩ ኃላፊነት ላይ የነበሩ ባለስልጣኖች ሁለት ከመከላከያ የቀድሞ መኮንኖች የሚገኙባቸው መሆኑን ከመግለጫው ማወቅ ተችሏል። እጃቸውን ለመስጠት ፈቃደኛ ባለመሆናቸው እርምጃ ተወሰደባቸው የተባሉት የወያኔ ተሰራዊት ላይ በተወሰደ ጥቃት ላይ እጃቸው አለበት የተባሉ ሲሆን እነዚህም ሜጀር ጀነራል ማዕረግ የነበረው ኢብራሂም አብዱል ጀሊልና የብርጋዴር ጀነራል ማዕረግ የነበረው ገብረኪዳን ገብረ ማርያም እንዲሁም 10 ከፍተኛ መኮንኖችና ሁለት መስመራዊ መኮንኖች መሆናቸው ተገልጿል። በሌላ ዜና ቀደም ብሎ በቁጥጥር ስር ውለው ፍርድ ቤት ቀርበው የነበሩ የወያኔ ከፍተኛ መኮንኖች እያንዳንዳቸው በ100,000 ብር ዋስትና እንዲለቀቁ ሰኞ ጥር 3 ቀን የዋለው የፌደራል የመጀመሪያ ደረጃ ፍርድ ቤት ወስኗል። ግለሰቦቹ የኮሎኔል ማዕረግ የነበራቸው ገብረመድህን ገብረመስቀል፣ ተስፋይ ሀጎስ፣ መብራቱ ተድላና የሌተናል ኮሎኔል ማዕረግ የነበረው ምሩጽ በርሄ ሲሆኑ ከተያዙ ረጅም ጊዜ ቢሆንም መርማሪው አካል በቂ መረጃ አሰባስቦ ክስ ለመመስረት ባለመቻሉ በዋስ እንዲለቀቁ ተደርጓል። ዘረኛው አገዛዝ በዋና ጠላትነት ፈርጆ የወጋው ወያኔ አባላትን በዋስ ሲለቅ እነስክንድር ነጋና ሌሎች ኢትዮጵያውያን ያለምንም ወንጀል አስሮ እያሰቃየ መሆኑ ይታወቃል። በቤኒሻንጉል ጉሙዝ ያለው ሁኔታ እየተሻሻለ ነው ቢባልም አሁንም ውጥረት ያለ መሆኑን የተለያዩ ክፍሎች እየገለጹ ይገኛሉ። ሰኞ ጥር 3 ቀን በቅርቡ የተቋቋመው ግብረ ኃይል የሁለት ሳምንት ስራውን መገምገም በጀመረበት ወቅት ይፋ በሆነው መግለጫ በአሸባሪዎቹ ቁጥጥር ስር የነበሩ በርካታ ቦታዎች ለማስለቀቅ ተችሏል የሚል መረጃ ቢቀርብም ቦታዎቹ በየት አካባቢ ያሉ መሆናቸውና መች ተሰንደዋሉ የተሰጡ ዝርዝር መግለጫዎች የሉም። መግለጫው በመተከል ኃላፊነታቸው አልተወጡ የወረዳና የቀበሌ የሥራ ኃላፊዎች እንዲነሱና ወንጀል ያለባቸውን በሕግ እንዲጠየቁ እየተደረገ ነው ብለዋል። ከዚህ ጋር ተያይዞ የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽሕፈት ቤት ከጥቂት ቀናት በፊት ባወጣው መግለጫ ከሐምሌ 2012 እስከ ጥር 2013 ባለው ጊዜ ከቤንሻንጉል ጉሙዝ መተከል ዞን ከቡለን ዳንጉር ዱባጤ ጉባ ማንዱራና ወምብራ ወረዳዎች 101000 ሰዎች ቤት ንብረታቸው ጥለው የተፈናቀሉ መሆናቸውን ገልጿል። የጸጥታው ያልተረጋጋ በመሆኑ ምክንያት ቀደም ባለው ጊዜ ተፈናቅለው ወደ ቀያቸው ለተመለሱ 28000 ዜጎች ሆነ አሁን በአዲስ አበባ መልክ ለተፈናቀሉ 101000 ዜጎች እርዳታ ለማድረስ ያልተቻለ መሆኑን ተቋሙ ገልጿል። እርዳታዎች በተለያዩ ቦታዎች ሲሰባሰቡ ቢችሉም በጸጥታው ሁኔታ አስቸጋሪነት ምክንያት ለተፈናቃዮቹ ማድረስ አለመቻሉ ተቋሙ አስታውቋል። በቅርቡ ሱዳን የኢትዮጵያ ግዛት ወራ በመያዟና በአባይ ግድብ ላይ ያለውን አለመግባባትም እየተባባሰ በመሄዱ በኢትዮጵያና በሱዳን መካከል ውጥረት የተፈጠረ መምጣቱ ይታወቃል። በዚህ ምክንያት በሱዳን በስደተኝነት ሲኖሩ የነበሩ ኢትዮጵያውያን ከፍተኛ ችግር እየገጠማቸው መሆኑ እየተነገረ ነው። ለረጅም ዓመታት በተለያዩ የሱዳን አካባቢዎች ሥራ በመስራትም ሆነ ኑሯቸውን እዚያው መስርተው የነበሩ ኢትዮጵያውያን በብዛት ወደ ኢትዮጵያ እየተመለሱ መሆናቸው ታውቋል። ከቅርብ ጊዜ ወዲህ በአማካይ በቀን 300 የሚሆኑ ኢትዮጵያውያን ንብረቶቻቸውን በመያዝ ከነቤተሰቦቻቸው በመተማ ከተማ ብቻ ወደ ኢትዮጵያ እየገቡ መሆናቸውን የመተማ ከተማ ምክትል ከንቲባ ለዜና ተቋሞች መረጃ የሰጠ ሲሆን እስካሁን 3500 የሚሆኑ ዜጎች መመለሳቸው ተናግረዋል። ከተመለሱ መካከል 80 ከመቶ የሚሆኑት በካርቱም ነዋሪ የነበሩ ናቸው። በሚቀጥሉት ጥቂት ወራት ውስጥ ከፍተኛ ቁጥር ያላቸው ኢትዮጵያውያን ከሱዳን ወደ ኢትዮጵያ ይገባሉ የሚል ግምት ተወስዷል። ሁጥር ለጥ ቀን በተደረገው የአባይ ግድብ የሶስትዮሽ በሚኒስትሮች ስብሰባ ሱዳን አለመስማማት ያለ ውጤት ሊበተን የቻለ መሆኑን ለማወቅ ተችሏል። ባለፈው ሳምንት ሱዳን ከአፍሪካ ህብረት ባለሙያዎች ጋር የተናጠል ውይይት መደረግ አለበት በማለት ቅድመ ሁኔታ አስቀምጣ አለመሳተፋ ሲታወቅ፣ በጥር ሁለት ሚኒስትሮች ስብሰባ ላይ የአፍሪካ ህብረት አስተጻሚ ምክር ቤት ሊቀመንበር ድርድሩን ለማስቀጠል ይረዳል በሚል አገሮቹ ለሶስት ቀናት ከአፍሪካ ህብረት ባለሙያዎች ጋር የሁለትዮሽ እንዲያካሄዱና ከዚያም ተከትሎ የሶስትዮሽ ስብሰባ እንዲካሄድ ያቀረቡትን ሐሳብ ኢትዮጵያና ግብጽ ሲስማሙ ሱዳን ሳትቀበለው ቀርታለች። የሱዳን ባለስልጣኖች ለጋዜጠኞች በሰጡት መግለጫ የማያቋርጥ ፍሬም የማይሰጥ ውይይት ለማካሄድ ፈቃደኛ አለመሆናቸውን ገልጸው ኢትዮጵያ በሚቀጥለው ሐምሌ ወር ሌላ ሙሌት ለማድረግ ማቀዷ ያሳስባቸው መሆኑን አስታውቋል። የአፍሪካ ህብረት ሊቀመንበር ጉዳዩን ተመልክተው የሚሰጡት ውሳኔ ይጠበቃል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የመታሰር ምልክቱ መያዝ የመሻር ምልክቱ መጋዝ ኮሎኔሉና መንጋዎቹ የህዝብን ድል ሊቀሙና የራሳቸው ሊያደርጉ በከንቱ ቢሞክሩም ወያኔን መቀሌ የወሸቀው የተባበረው የህዝብ ትግል መሆኑን ህዝብ ያውቃል። ቄሮና ኦህዴድ ለብቻቸው ታግለው የድሉም የብቸኛ ባለቤትነትን በመከጀል ብዙ ቢቀበጣጥሩም መቀሌ ሲጋዝ መሻሩን መረዳት የነበረበት ወያኔም እብሪቱ አውሮትና መጋዙን መቀበላቀቶት ህዝብንም ንቆ የራሱንም አቅም አጋኖ እንበር እንበር ሲል በራሱ ላይ ጦርነትን አምጥቶ እነሆ ላስከፊ ውርደት ተዳርጓል። የወያኔ ቁንጮዎች መያዛቸውና መገደላቸው በተለይ የኢትዮጵያ የአማራ የኦርቶዶክስ ተዋህዶ የኢሃፓ ልዩ ጠላት ሆኖ እድሜ ልኩን የታወቀው ወልደ ስላሴ ነጋ ወይም ስብሐት ነጋ እንደ ዝንጀሮ ከተደበቀበት ዋሻ ተይዞ በካቴና ወደ አዲስ አበባ ሲወሰድ ማየቱ ወያኔ ምን ያህል እንደከሰረና ወደ ቀብሩ እንደተጓዘ ጠቋሚ ነው። የወንድሙ ልጅ የነበረው ኢሃፓው አምባዬ በትግል ሜዳ በወያኔ ሲገደል ህዝቡን ከርቶ ኢሃፓ ጋር ማን ተሰለፍ አለው ብሎ መሳለቁንና ተይዘው የነበሩ የድርጅቱ አመራሮችም እንዲገደሉ ከመለስ ዜናዊ ጋር ሆኖ መወሰኑንም የምንረሳው አይደለም። የአማራና የኦርቶዶክስ አከርካሪያቸውን ሰብረናል ብሎ የፎከረው ይህ ዘረኛ ማን ለውርደትና ለውድቀት እንደተዳረገ ከማስረገጡ በተጨማሪ ቀደም ስንልም ፈሪዎች ናቸው የወያኔ መሪዎች ያልነው ምንኛ እውነት እንደሆነም አሳይቷል። የሳዳም ታላቅ ወንድም ብንለውም ተገቢ ነው። ከምስራቅ አፍሪካ ማንም የሚበግረን ጦር የለም ወዘተ ወዘተ እያሉ ሲደነፉ የነበሩት ሲፈተሹ ገለባ መሆናቸውን የናቁት ኢትዮጵያዊ ሳይወዱ ሽንፈትን አከናንቦ አስተምሯቸዋል። ብዙዎች ወያኔ ጥቃቱን በሚገባ ይቋቋማል ብለው አስበውና ገምተው እንደነበር ግልጽ ሲሆን አዛውንት መሪያቸውን በሸክም ዋሻ ድርሰው ወሽቀው ትሄዳሉ ብሎ ያሰበም አልነበረም። ስብሐት ነጋም አደራ እንዳትገሉኝ ብሎ ልመና ይገባል ብለው ብዙዎች አላሰቡም ነበር። ግን የሆነውን አይተናል። ትግላችን ከመጀመሪያውም ከወያኔ መሪዎች ወይም ጁንታ ከሚሏቸው ውሱን ግለሰቦች ጋር ሳይሆን ከመላ ስርዓቱ ጋር በመሆኑ እርካታችን ሊሞላ ገና ብዙ ትግልና ድል ቢቀረውም የስብሐት ውርደትና የደጋፊ ወያኔዎች የሞራል ድቀት የሚያስደስተን እንጂ የሚያሳስበን አይደለም። ግን ሁሉም ገና ነው። ስርዓቱን ቀጣዩ ኮሎኔልና ጓደኞቹ እንዲሁም ሌሎች ቢሆኑ ወያኔ ያንቀጽ 39 አባታችን ነውና ይቀርብናል ብለው ለፋፊዎች ናቸው። አሁንም ሁኔታዎችና ሻቢያም ገፋፍተውት እንጂ ወያኔ ጠግቦበት አማራጭ አሳጥቶት እንጂ ኮሎኔሉ ራሱ እንዳለው ግጭቱ ከወያኔና ድርጅቱ ከወያኔ ዘረኛ አስተሳሰብና አቋም ጋር አይደለም። መሰረት የሆነውን የወያኔ ጸረ አማራ ፖለቲካ ኮሎኔሉ በታማኝነት የሚቀጥል ለመሆኑ ጥርጥር የለውም። አምባገነን ለመሆን ባለው ፍላጎት የተነሳ እንደ ወያኔ የሱም አይኖች ታውረዋል። የአምባገነኖች መጨረሻ ምን እንደሆነና እንደሚመስል እነሳዳም ስብሐት መማር እንዳቃታቸው ሁሉ ኮሎኔሉ ከወዲሁ በእብሪት ታውሯልና በጥፋት ጎዳና እየተጓዘ ነው። ነገሱም አትግደሉኝ ማሩኝ ባይ ፈርጣጭና ቡከንነት የሚጠለው መሆኑን ምንም አያጠራጥርም። በወያኔ መሪዎች ውድቀት በተራ በቀል ደረጃም ቢሆን የሚቆጨው ባይኖርም ለህዝብ ግን ድል ተገኘ ሊባል የሚቻለው ጎዶሎ ፍትህ ሲታይ ሳይሆን ስርዓቱ ሲንኮታኮትና ህዝብ ከዘረኝነትና ጭቆና ተላቆ የመብት የዴሞክራሲና የአገሩ ኢትዮጵያ ባለቤት ሊሆን ሲችል ብቻ ነው። 50 ዓመት ጭቆና ያልሰለቻቸው ጉዶች 50 ዓመት ሙሉ የሽግግር ሂደት መባሉን ሊተቹ ይጥራሉ። መሰረታዊ መፈክሮች መልስ ካላገኙ ደግሞ 50 ዓመት አይደለም ለምዕት ዓመትም መስተጋባታቸው አይቀርም። ጥፋቱ በሚታገለውና መታገል በቀጠለው ህዝብ ላይ የሚጣል ሳይሆን ጥፋተኛው የህዝብን መፈክር አፈነውና እንብኝ ብለው የሚገኙት ናቸው። ኢህአፓ ወያኔን እንደ ስራ ሲታገል ቆየ እንጂ ስብሃት ታስሮ ስርዓቱን እነሽመልስና ራስሳይ ቀጥሉት ባይ እንዳይደለ ምንም ጥርጥር የለውም። ከዚያን ጻር ሽግግር ስንል ሽግግር ሲሉ ዴሞክራሲ ሲሉ ዴሞክራሲ ስንል ምርጫ ሲሉ ምርጫ ስንል በሚል ካገዛዞቹ ያለንን መሰረታዊ ልዩነት እናስረዳ አመታትን አሳልፈናል። ለህዝባዊ መንግስት የሚሆን ሽግግር እስከዛሬም ያልተሞከረ ከመሆኑም በላይ ሲፈራረቀብን የፈረመው ግን ያው እጅጅ ያለን አምባገነንነት መሆኑን ማንም ሊክደው የሚችል አይደለም። የግለሰቦች አምባገነንነት የሁሉን አሳታፊ ሂደት ሊተካ እንደማይችል ለአመታት በስቃይ ያየነው መሆኑንም እናውቃለን። በዚህ ስሌት እንኳን እስቲ የከሸፉት አማራጮች ወይም ድግግሞሽ ትተን የሽግግርን ሂደት እውን በማድረግ አገራችንን እንታደግ ማለቱ በበቃ ነበር። ለመሆኑስ ስንቶች የፖለቲካ ፈንጆች ተፈቱ? ኢትዮጵያ አሁንም እነ እስክንድር ነጋ አይነቶቹ ታስራባት እነ ሽመልስ አባዱላ አርካበ በነጻ የሚጨፍሩባት አገር አይደለችምን? እነ ሀፓ ጋር ተብለው ባንዳና አንጃን የምትጣቀፍ አገር አይደለችምን? ኮሎኔሉንም ሆነ ብልጽግና የሚለው ትርኪ ምርኪ ማንንም አልመረጣቸውም። አስመራጭ ኮሚቴ ኃላፊ የተባለችውንም መዳቢው ኮሎኔሉ ራሱ እንጂ ድርጅቶች ተስማምተው ያስቀመጧት አይደለችም። በቦታው ተገኝታ ኮሎኔሉን እንድትረዳ ያዘዛት አገር ወዳድነቷ ሳይሆን ማንና ለምን እንደሆነ ለማንም ምስጢር አይደለም። ያልተሸፈነ አምባገነንነት ነው የኮሎኔሉ ዘረኛ አገዛዝ። ህዝብ ደሙን አፍስሶ ያገኘነውም ድል እንደገና የራሱ ያገዛዙ ነው ብሎ በፖለቲካው መስክ ትርፍ ሊያካበት መነሳቱ የሚጠበቅ ነው። በቃ ከዚህ በላይ ምን ይፈልጋል በሚል ያው ከወዲሁ ሜዳሊያ መሸላለም እንደጀመሩት የወያኔን መሪዎች አስወገድን በማለት ድጋፍ ሊሰበስቡ መሞከራቸው መጠበቅ ያለበት ነው። ህዝብ የራሱን ትግልና ሚዛን ከረሳ ለምን ሲታገል እንደባጀ ከረሳ አላማቸው ይሳካላቸው ይሆናል። የታገልነው ለዘረኛው ስርዓት ውድቀት ነው ወዘተ ብሎ ትላንትን ታሪኩንም ሳይረሳ ከቆመ ግን ትግሉ ይቀጥላል። ገና ነው። የብርጋዴር ጀነራል አሳምነው ጽጌን ግድያ ኮሎኔሉ ደግፎ የቆመ ግለሰብ ግልብጥ ብሎ የወልቃይት መሬት አስከባሪና ተከላካይ ነኝ ሊል ሲጥር በዝምታ ወይም በጭብጨባ የምናልፈው ከሆነ ታሪኩን የረሳ ውድቀቱን ይደግማል ቢባልብን መቃወም አንችልም። የትግላችን ግብ ገና አልተሟላም። ዘረኛ በዘረኛ ተተክቶ በህዝብ ላይ ፍጅት እየተፈጸመ እንጂ ኢትዮጵያን ሊገነጣጥሉ ወይም በዘረኝነት ስር ሊበዘብዙ ተዘጋጅተዋል እንጂ ስርየት በእቅዳቸው ውስጥ የለም። ሁሉም የፖለቲካ እስረኞች ይፈቱ። ከህዝብ እይታ በስተጀርባ የሚሸረበው ሴራ ሁሉ ያክትም። ኢትዮጵያዊነት በቀጣይ የጋራ ትግላችን አቸናፊ ይሁን።
ወዳም ለሆዱ ጭንቀት አለ ወገኖቹን ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ካእቃ እቃ 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 ከመላ ሁሉ ልትም እያለ የአገሩን ታሪክ እያካለለ ተዋርዶ አዋራይ ስንቶ ዳማለ ያመጣል መንገድ ይወጣል መንገድ አንድ ሚጠና አንድ ሚወለድ አባታ ተወቃሽ ልጃ ይወለድ አገር አዋራሽ ልጃ ይወለድ ታሪክ አብላፊ ልጃ ይወለድ የወገኖቹ ቤት እየተቃጠለ ባሰር በቅጠሎ ለማስፋት ካልቻለ ለእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ ተክተሻው ከቻለ ባውድማ በራይቶ እንደ ስንዴ ይውቃው ወዱ ካሸናፈው ለሆድ ደብካ በቃው ከበር ይጫነበት ይሳብ እንደ በሬ ካልተከማሊ ሆድ ለኢትዮጵያ ሀገሬ ለአገሩ ለአገሬ 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 በልበለው 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 በለው
የሥራቱ ክስረት ከማይደበቅ ደረጃ ላይ ደርሷል። ወያኔ ሲመሰረት ጀምሮ በውሸት ላይ የቆመ መሆኑን ለህዝብ መንገር ለቀባሪው ማርዳት ከሆነ ቆይቷል። የተመሰረተበት መርሃ ግብር ራሱ ትግራይ ተገንጥላ ነጻ ሪፐብሊክ መሆን አለባትና አማራ በተለይም የሸዋ አማራ ጨቋኝ የህዝብ ጠላት ነው የሚሉት ተራቅጥፈቶች ነበሩ። ዛሬም የሚያቀነቅናቸዋልና ውሸትነታቸው አልተለወጠም። ወያኔ አገዛዙ ለህዝብ እድገትና ብልጽግናን እያመጣ አስመስሎ ሲያቀርብ የቆየውንም ፈረንጆቹ ስለሚያጅቡለትና ስለሚያስተጋቡለት ሰውን ያሳመነ መስሎት ሲለፍፍ ቆይቷል። የወያኔን ገበና ግን የኑሮ ውድነቱ የህዝብ ድህነት ደረጃ መባስ መውደቁ ረሃቡ ሁሉ አጋልጦታል። በአመት በ11 በመቶ የሚያድግ ኢኮኖሚ ባለበት አገር 15 ሚሊዮን ህዝብ አይራብም። ድርቅ ቢመጣ እንኳ ሀብታም አገዛዝና አገር የሆኑ ነበርና በቀላሉ ችግሩን በቀረፉት ነበር። የተባለው የኢኮኖሚ እድገት ቢኖር ኖሮ በቀን አንዴ መብላትም አሮበት ህዝብ ወደማያባራ ስቃይ ለአመታት ባልተገፋ ነበር። ሞት ጠርጎ የወሰደልን ግብዙ የወያኔ መሪ ያታለለ መስሎት የእድገት ፖለቲካችን ከዲሞክራሲ ጋር የሚገናኝ አይደለም ማለትም ጨቋይ መንግስትም ሆነን ሀገሪቷን እናበለጽጋለን ሲል ጥራዝ ነጠቅነቱን ሲያጋልጥ ከርሞ ነበር። ከቻይናም ከደቡብ ኮሪያም ሊማሰል ቃርቶት እንደነበረም የሚታወስ ነው። የኢትዮጵያ ሁኔታና የነዚህ ሀገሮች ሁኔታ ጭራሽ የማይገናኝ ከመሆኑ ባሻገር እዝን አፍኖና መጥታልባ አድርጎ የሚገኝ እድገት ዘላቂም የረባም እንደማይሆን በተደጋጋሚ ተገልጿል። ሐቁ ይህ ነው። ወያኔ የጥቂት ምርጦች በአብዛኛው የራሱ አባላትና ተወላጆች የሚከብሩበትና የሚንደላቀቁበት እንጀራ በቢላዋ ብርቱካን ይጠበስልን ባዮች ሲያፈራ 99 በመቶ ህዝብ ግን ባስከፊ ድህነት ውስጥ እንዳለ በግሃድ እየታየ ያለ ነው። ማከለኛ መደብ ተመሰረተ ተጠናከረ የሚለውም ለባዕዳን የሚያመች ልፈፋ ለማድረግ እንጂ ይህ ነው የሚባል መካከለኛ መደብ ሚድል ክላስ ሊመሰረት አልቻለም። በጣም ሀብታብና ከበርቴ ጥቂቶች፣ በጣም ድሃና ተሰቃይ ብዙሃን ሚሊዮኖች ነው ያሉት ተጻረው። እድገት የለም መቆርቆዝ እንጂ። ወያኔ ቀደም ጨቋኝ አገዛዞች እንደመከሩት ሁሉ ረሃቡን ሊደብቅ ጣረ፣ አልሆነለትም። የተጠቂውን ቁጥር ሊያሳንስም ሞከረ፣ ተጋለጠና ጥረቱ ከሸፈ። የምግብ ጥረት አለ ግን አንድም ሰው አልሞተም በሚለው ጸንቶ ውሸቱን አጥፎ ግን እስካሁን አለ። ጭፍን ክህደት ሌላ ስሙ ወያኔ ነው። ከ30 ሺህ በላይ የፖለቲካ እስረኞችን አፍኖታል አንድም የፖለቲካ እስረኛ የለንም ሲል በዋሾ ቁንጮቹ አማካይነት ደርቋል። ነፃ ጋዜጦችን እያፈነና የራሱን ተለጣፊዎች ለህትመት እያበቃ ባለበት የነፃ ፕሬስ መብት ሰፈነ ብሎ ሲጮህም ማድመጥ ተገደናል። ወያኔ የሚለውን በተቃራኒው መውሰድ ነው ወደ ሀቁ የሚያደርስ የተባለው አለ ምክንያት አይደለም። ወያኔ አቀዶት ሰርቶት በመላ ጎደል የተሳካለት ካለ ህዝብን በብሔረሰብ መከፋፈል ነው። በሃይማኖቱ መስክ ለመብታቸው ሲታገሉ የቆዩትን ሙስሊም ዜጎች ሌላ ቅጽል ሰጥቶ ከክርስቲያን ወገኖቻቸው ሊያጋጨ ሞከረው የተወሰኑ ሁሌም መደንቆር የሚቀናቸውን አድርባዮች በስተቀር ብዙሃኑን ሊያሳምን አልቻለም። ክልልና ብሔረሰብ በሚለው ግን ፋይዳ ቢስ የሆኑ ጠባብና ግንጠላን አቀንቃኝ የሆኑ ኃይሎች ከጎኑ አሰልፎ ጉዳት ሊያደርስ መቻሉን መካድ አይቻልም። ህዝብ በተለይም ታጋዩ ክፍል ባንድ እንዳይነሳ ያደረገው አንዱ አብይ ምክንያት ይህ ክፍፍል መሆኑ የሚታወቅ ነው። አሁንም ከወደ አስመራ ሆነው በአማራው ላይ መዝመት የሚቀናቸው ክፍሎች ደግሞ ወደዱም ጠሉም የወያኔ ወዳጆች ሆነው አሉ። ህዝብን ከፋፍዬ እርስ በርሱ አናከስኩት ቢል ወያኔ ለመጀመሪያ ጊዜ እውነት ተናገረ ብለን ማመን በተገደድ ነበር ማለት ይቻላል። ወያኔ ሌላ የማይታማበት ነገር ጠላትና ወዳጅ መለየትን ይመለከታል። ከመስረታው ጀምሮ ጠላቴ አማራ ነው፣ ግቤ የኢትዮጵያን አንድነት ማፍረስ ነው፣ የትግራይ የበላይ አገዛዝ መመስረት ነው ካለ ጀምሮ ወዳጆቹንም በመላ ለይቷል። ሻቢያ ተባለ አረብ ዘላቂ ወዳጆች ተብለው ታቅፈዋል። ከኔም በላይ ሶሻሊስት ላፈር ሲል ቆይቶ የካፒታሊዝም ቆሻሻ ጫማ መጥረጊያ ምንጣፍ ሆኗል። ጠላቱን ለመጉዳት ያልፈነቀለው ድንጋይ የለም፣ ያልተጠቀመበት የፖለቲካ መጋዣም የለም። ራሱን ኦነግ ብሎ የሚጠራውን ቡድን እንዴት እንደተጫወተበት ማጤኑ ይበቃል። ያ ሁሉ ደርሶባቸው ግን እነ ሌንጮ ለታ ዳግም ጋልበን ብለው ወደ አዲስ አበባ መጥተው በወያኔ መባረራቸው ደግሞ ቢያሳፍርም ትምህርታዊ ሆኖ ተገኝቷል። ወያኔ ጠላቴ ባለው በሀገር አንድነት ላይ ዘመቻውን አላቆመም። አማራውን ያሳድዳል፣ ያፈናቅላል፣ ይፈጃል። እንዲያውም ሌሎች ህዝቦቹንም በዚህ ደረጃ ፈርጆ እያጠቃና እያስጠቃ ነው። የሚጠራትን አገር ለመጉዳት ለመሬቷን ለሱዳን እየሰጠ ሌላውንም በርካሽ እያከራየና ህዝብን እያፈናቀለ አለ። ቂሙን አረሳም። በታሪክ ሂደት የፍጹም ስልጣን ቦታን ያጡት አያት ቅድመ አያቶቹን ሊክስ ተነስቷል። ኢትዮጵያን ማዳከም፣ የትግሬ በላይነትን ማስፈን። የሚያሳዝነው ግን ከዚህ እርኩስ ስምሪቱ መራቅ ይገባቸው የነበሩ ምሁራን ከጎኑ ተሰልፈው አገዛዙን ሲደግፉ፣ አገር ወዳዶችን ሲያወግዙ፣ ሲያጠቁ መታዘባችን ነው። ለረጅም ዓመታት በርካታ የትግራይ ምሁራን ከወያኔ ጎን እንጂ ከኢትዮጵያ ህዝብ ጎን መሰለፍ አቅቷቸው ስናይ ነገ ቁርጥ ቀን ሲመጣ ሊከተል ለሚችለው አስከፊ ጉዳት ተጠያቂነታቸውን መንገር ግዴታችን ሆኖ ቆይቷል። የህዝብ የተጠራቀመና ከበደል የመነጨ ጥላቻን መግራቱ ቀላል የሚሆን አይደለምና አሁንም ቢሆን ለትግራይ ምሁራንና በወያኔ ዙሪያ ለጥቅም ብለው ለተኮለኮሉት ያለን ምክር በጊዜ ታረሙ፣ ከህዝብ ጎራ ተደባለቁ ነው። በተለይ በወያኔ የአፈና መዋቅር ውስጥ ሆነው ህዝብ ላይ ይህ ነው የማይባል በደልና ግፍ እየፈጸሙ ያሉት ማንነታቸው ከህዝብ አልተሰወረምና መጨረሻቸው አስከፊና አሰቃቂ እንዳይሆን ጊዜ እያጠረ ነውና በአስቸኳይ ቢያስቡበት የሚመረጥ ይሆናል ተብሏል። የወያኔ አገዛዝ ክስረት በማያደናግር መልኩ ተጋልጧል። የእርስ በርስ ንትርካቸው ከአውራጃዊነት እስከ ስልጣን ጥመኛነት በፍርሃት አንድነት ጋብ ይላል እንጂ አልበረደም፣ አልተወገደም። የሚነቃነቅ ጥርስ መፍትሄው ያው መውለቅ ነውና ወያኔ ወደ ውድቀቱ መጓዙ ቀጣይ የሆነ ክስተት ሆኖ ይገኛል። የተባበረ ህዝብ ትግል ከገፋው ውድቀቱ ይፈጥናል። የህዝብ መከፋፈል ከቀጠለ ደግሞ ቢቀወስም ይቆይብናል። 24 አመትን መቁጠሩ ይህን ግልጽ ያደርጋል። ከስረ መሰረቱ ግን መበስበስ ላይ እንዳለ የሚካድ አይደለም። የወያኔ አገዛዝ ዘላለማዊ ይሆናል ብለው የሚመኙ ካሉ ከጅልነታቸው ጋር እዚያው መተው ነው የሚያዋጣው። በአሁኑ ጊዜ አንገብጋቢ ጥያቄ ሆኖ የሚያፈጥብን የወያኔ አወዳደቅ እንዴትና ከዚያስ በኋላ የሚለው ነው። ወያኔ አማማቴን አሳምረው ብሎ ባክሱምም ቢሳል የሚሆንለት አይደለም። አወዳደቁ መጥፎ ይሆናል። መዘዙ ግን አንድን ህዝብ በጅምላ ለጥቃት እንዳያደርስ ነው የዜጎች ስጋት። የነስፋት መዘዝ ለነገደይ ያዜብ ሰበብ ለናብረህት ሁሉ እንዳይሆን ማለት ነው። ስርዓት ያለው ለውጥ ሊያመጡ የሚችሉትን ኃይሎች ደግሞ ወያኔ ከወዲሁ እያጠቃና እያስጠቃ ነው። መዘዙ ግን ለራሱና ለህዝብ ይሆናል። ጥላቻ ከጨፈን ጥላቻ ተፋጦ ውጤቱ ምን ሊሆን እንደሚችል ለማወቅ ወደ ሩዋንዳ መጓዝም አያስፈልጋል። ጨፈን ጥላቻ መዘዙ ደግሞ በበደኖና አሶሳ ባርባጉጉና ወተር ባረካና ጎንደር ወዘተ ያየነውና አሁንም እያየነው ያለነው። ወያኔ ዛሬም የለም በሚለው ይሃፓ ላይ ጥቃቱን የሚያጠናክረው ኢትዮጵያን የሚታደጋትን አንድነቷን የሚጠብቅላት ኃይል እንዳይኖር ነው። ዛሬ ድምጻቸውን ያጠፉ ቢመስሉም የይሃፓ ልጆች ለኢትዮጵያ የገቡትን ቃል ኪዳን የሚዘነጉ አይደሉምና የወያኔን ሴራ ለማክሸፍ በተቻላቸው ሁሉ መጣር አለባቸው። ለወያኔ ባደሩ ጸረ ይሃፓዎችም ጽኑ ማዕቀብ ማድረግ መቀጠል እንዳለባቸውም ግልጽ ነው። ማንም ይሃፓ ወዳንጃነት የደርጋት ጫፋሪነት የወያኔ ቅጥረኛነት እስካልተቀየረ ድረስ ቃል ኪዳኑን ክዶ በድርጅቱ ላይ ወያኔ ባዘዘው ዘመቻ አያካሂድም። ውዳቂ ተረት አይጠፍም፣ የጠላትነት እርምጃም አይወስድም። ማለትም እንደ የባዕዴን ተብዬው አጸያፊ ቡድን መሪዎች ከወያኔ ጭቃ ገብቶ አይንከባለልም። አንድ ስርዓት ከሸፈ የሚባለው አገዛዙ ከህዝብ ጋር ሰምሮ ሳይሆን ተጣልቶ በግፍና ባፈና በስልጣን ሲቆይና ይህም ራሱ እየከበደ ሲመጣ ነው። ወያኔ ሰላም አሰፈነ ሊሉን የሚቃጡ አሉ። እንኳን ዛሬና በ1983 ዓመተ ምህረት ሰላም አልሰፈነም እንላቸዋለን። ወያኔ እድገትና ብልጽግና መጣ ይሉናል። እኛም 5 ሚሊዮን ህዝብ ተራበ፣ ብዙሃኑ በቀን ተቀን ጠኔና ችግር ታመሱ እንላቸዋለን። የኢትዮጵያ ሉዓላዊነት ጠፋ እንላቸዋለን። ህዝብን እርስ በርሱ ከፋፈሉት፣ መብት አልባ አደረጉት በሚል እንሞግታቸዋለን። ኮንዶሚኒየም ሰጠን ለሚሉን ደግሞ ቤት አልባ 100 ሺዎችን ጠቅሰን የተባሉትንም ቤቶች አስከፊ ሁኔታ ቢያቁትም እንነግራቸዋለን። የትራንስፖርት ችግር ላመሰው ህዝብ አውቶቡስ የምታክል ባቡር ተብዬ ቻይና ቀልድን አንስተው ተመልከቱልን ቢሉ ብንስቅ መቼም የሚቃወሙን ሊሆን አይችልም። ባጭሩ ልቦለድና ሐቀኛ ታሪክ ለየቅልናቸው። ወያኔ ጨቋኝ፣ አረመኔ፣ በሙስና የተዋጠ ዘረኛ አገዛዝ ነው። ይህን ማንም ሊሽረው የማይችል ሐቅ ነው። ሌላ ሌላውና ተጻራሪው ሁሉ ወያኔያዊ ልቦለድ ብቻ ነው። ጸረ ወያኔ ትግላችን በህብረት ይፋፋም።
ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ከስራቸው
በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተምስ። ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመቆስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልቃል በህዝብ ልጆች ደም እጅግሩን ዘፍዝፎ ያፋን ወቅሳል የሰፋው ጫማ የወያኔ ቀፎ አይ ዘመን አይ ጊዜ ሁሉን ኩራዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያንቱ ልዳው ግዛል ነጻነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ሱንዱና አርክስ ይህ የሰፖ ጫማ የወያኔ ሁሉች ኡስ ያልነበረ አውራ ፍጹም አይናገር በደም ይወረዛ የዳብሎሶም ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካምኝ አንድነታችን ለየብቻ ናቸው ስራችን መስራትና ማውራት ምናልባቸው እድር ከፈጠረው ማይዘ ሲች ምድር አለ ማንነታችን ብሎንድማ ያቀጣልኝ ቆም ነገር መስራት በጣም ቀላለው ሰውነት ማማ ያቀጣልኝ ቆም ነገር መስራት በጣም ቀላለው ሰውነት ማማ
በዓለም አንደኛ ውሸታም ይማረግ የሚገባው ለወያኔ መሆኑ የሚያጠራጥር አይደለም ግና ትሁቱ ወያኔ የሳይገባኝም አልቀበልም ብሎ ደርቋል አንድም የፖለቲካ ስረኛ የለኝም ትዝላችኋል ወያኔ ከቶም ውሸታ አውቀም ደርግም በተመሳሳይ ሲያላዝንብን ነበረ ወያኔ ግን ይችን ካለም አንደኛ የምትለው በጣም ይወዳታል ከአመታት በፊት ጀምሮ ሳይን ራሷ የኢንቴቤን አየር ማረፊያ ስትመታ ካደረገችው ጥቃት የበለጠ ተብሎ የኛ የእስረኛ ማስፈታት በዓለም ተደነቀ ያሉት አይረሳም ወያኔና ጉራ መንታናቸው የዓለም አንደኛ ጉረኛና ግብዝ ያሰኘውም ይህ ነው ወያኔን ከነውሸቱና ጉራው በደደቢት ይበሰብዝ ዘንድ ስላልተው ነውና ለስልጣን ስለበቃ ግን ውሸቱም ጉራውም ህዝብን ያደማሉ አገርን ያጠፋሉ ለ24 አመታት የታየውም ይሄ ነው ከዓለም አንደኛ በቆረጣ የጦርነት ስልት በከፍተኛ ደረጃ የሚያልቅ ኢኮኖሚ በመያዝ ሽብርተኛነትን በመግታት ብልህ መሪ በማግኘት ድብን ብሎ ቢሞትም በመንገድ አይጨሰም ብለን መቀሌን በማጽዳት በሰላም የስልጣን ሽግግር በማድረግ ጠቅላላ ምርጫን 100% በማሸነፍ ወዘተ ወዘተ ከዓለም አንደኛ የራሳችንን ውሸት በማመን ማለቱን ግን ገና አልደፈሩም የወያኔ መገናኛ ብዙሃን ሆነ ድረገጾች ያነበበ እስኪያንገሸግሸው የወያኔ ውሸትና ጉራ ይመገባል ይሉኝታና ወያኔ ጠላት ናቸውና መመገብ ሳይሆን አፍንጫው ተፈንጎ ይጋታል ማለቱ ትክክል ይሆናል ወያኔ ከዓለም አንደኛ ያልሆነበት ነገር የለም በርግጥ አንደኛ የሆነበትን ግን አያነሳም በተለመደው ሸቱ ይክዳል። ህዝብን በቀን 3 ያበላለው ብሎ ወደ 8 ቢሊዮን ለረሃብ በመዳረግ ካለም አንደኛ መሆኑን ይክዳል። ሌላም ንጻ ጋዜጠኞችን በማገትና በማሳደድ ወደ 45000 የሚደርሱ የፖለቲካ ሰኞችን በማጎር ሲየልን በቀን ተቀን በመጠቀም ውድቅ ኢኮኖሚንና ኪሳራን በሐሰት አሃዝ በመደበቅ ህዝብን ከፋፍሎ እርስ በርስ በማናከስ በማጋጨት ምርጫ በማጭበርበር ህዝብን ከመሬቱ በማፈናቀልና በማሳደድ ሀገሬን ገንጥሉልኝ መሬቷንም ውሰድልኝ ብሎ በመወሰን ያገር ሉዓላዊነትን በመሸጥ ዘረኝነትን በማስፈን ወዘተ ማንንም የማይወዳደረው ከዓለም አንደኛ ነኝ ብሎ ወያኔ ያምንዘን በአሁኑ ጊዜ የሚጠብቅ የለም። እጅጅ ያለውሸቱን ግን እንደቀጠለበት ነው። ወያኔ በለስቀንቶታልና በውሸቱም በብልግናውም የሚያጅቡት ጥቂት አይደሉም። ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት ሲል ትክክል ብለው ያጨበጨቡ ነበሩ። አሁንም አሉ። ያንቀ 39 አባወራዎች ዛሬም ራሳቸውን ተቃዋሚ ቢሉም ወያኔን ያጅባሉ። በወያኔ ግልባሽ ትምክህት ተከልለው አገራችንን ሊያጠፉ ተባባሪ የሆኑትንም እናውቃቸዋለን። ከዓለም አንደኛ ዘውድ አፍቃሪዎች ደርግ ሲመጣ ከዓለም አንደኛ ኮሙኒስት ነን እንዳሉ አረሳንም። የደርግ ታጣቂ ካድሬዎችና ሞሮች ዛሬም ገልበጥ ብለው ያን የታገለ ትውልድ ግራ ክንፍ ብለው ሲያወግዙ ከአሜሪካ ጫማ ስር ተነጥፈው ሲላወሱ እያየንም ነው። ከዓለም አንደኛ በሆነ ይሉኝታ ቢስነት ብኩንነትና ከሃዲነት መነሻችን የገዢ መደብ ውሸትና የሐሰት ቅስቀሳ ምንኛ ያገዛዙ እንብርት እንደሆነ ጫን ለመስጠት ነው። ውሃ አልባ ኮረንቲ አልባና ሸታታ ኮንዶሚኒየም ስንቱን ያማለለው በባዶ አይደለም። የቀለበት መንገድ ፎቅ የቅንጦት ሆቴልና ሌላም ነጭ ዝሆን እቅዶች ልባቸውን ቀልባቸውን የሳበውን ስናይ ወያኔ ስንቱን ሊያስታልን እንደቻለ ነው። ጋዳፊን አረብ ነን ብሎ ሊያወናብደው እንደቻለ ሁሉ አንዴ ስታሊን የጦት ልጆች ነን በዚያውም ካፒታሊዝም ወይም ሞት ብሎ የሚያደናግሩትን እንዳደናገረው ሁሉ ማለት ነው። ወያኔ ብልህ ነው። ታክቲክ ዘዴ ያውቃል ብለው የሚገምቱም አሉ። ወያኔ አገር የሚለው መርህ የሚለው አቋም የሚለው ተሞትለታለው የሚለው ስለሌለ ነጋ ጠባብ ቀላምት የሚቆሰቁሰው ምንም የለም። ተመሳሳይ የሆኑ ምሁሮች ለምሳሌ ሶስት ተቃራኒ አገዛዝን ጸጥ ለጥ ብሎ ብቻ ሳይሆን ተሹሞ ማገልገል የቀደላቸው ለዚህ ነው። ይህን ስንል ፋሲም ናሆምን ብቻ እንዳልሆነ ግልጽ ነው። መሸጥ የለመደ እናቱን ያስማማል ነውና ወያኔ መርህ አልባ በመሆኑ ሁሉንም ይሸጣል፣ ይይዛል፣ ይክዳል፣ ባለ ታክቲክ ዘዴ አዋቂ ነኝ ብሎ ይውገረገራል። ይህ ነው አቁ። መለስ ዜናዊ ብልህ ሳይሆን ባለጌና ርካሽ አምባገነን፣ ግብዝና ፈሪ፣ ዋሾና ስግብግብ ግለሰብ ነበር። ድርጅቱ ወያኔም የወጣው በአምሳሉ ነው ማለት ይቻላል። ከዓለም አንደኛ ጨቋኝና ፍትህን ገዳይ አገዛዝ፣ ነፍሰ ገዳይ፣ አገር አውዳሚና ዘረኛ ቡድን። ይህ ሁሉ ተራ የጥላቻ ቅጽል ድርደራ ሳይሆን በሐቅ ላይ የተመሰረተ ነው። ዘረኝነት፣ ሙስናና ዋልጌነት፣ አፋኝነት፣ ገዳይነት፣ ሉዓላዊነትን ሻጭነት፣ ዘራፊነት፣ ህዝብን ለባሰ ድህነት ዳራጊነት ወዘተ ሁሉ በብዙ ሺህ ኩንታል መረጃ የተደገፉ ናቸው። በወያኔ ላይ እውነቱ ተነግሮ ገና ያለቀ አይደለምና ወደ ሐሰት መሄዱ አስፈላጊ አልሆነም። የዚህ አረመኔ አገዛዝ አፈቀላጤና ወዳደር የሆኑት ደግሞ ራሳቸውን በታሪክ ማዋረዳቸው ክርክርን አይጠይቅም። የኢትዮጵያ ህዝብ እንደ ዓለም ህዝቦች ሁሉ በቅርሱ የሚኮራ ጀግናን አዋቂ ህዝብ ነው። ልዩ ወርቅ ህዝብ ነኝ ሊልም አይዳዳውም። ይህን መስመር የሚከተሉ ኢትዮጵያ ቢሉም መጨረሻቸው ትምክህት መሆኑን ታሪክ ያስተምራል። የሂትለር ምርጥ ዜጋና ልዩ ደም ናዚነትና ፋሽስትነት እንጂ ሌላን አላስከተለም። ወያኔ ፋሽስት ነው መባሉ ትክክል ነው ሲባል ይህን በሚገባ በማጤን ነው። ለወያኔ ያደሩት ክፍሎች ወያኔን በውሸቱና በጉራው ቢያጅቡት የሚገርም ባይሆን ሀገር ወዳድነን የሚሉት ግን በዚሁ ወያኔ በቀደደው ቦይ ለሸሽ ብለው ሲፈሱ ማየቱና ማዳመጡ ግን ተፈታታኝና የማይጠበቅም የሚወገዝም ነው። የወያኔ ውሸት ኩላቦች መስቀያዎች መሆንን መርጠዋልና ሀገሬን ገንጥሉ ብሎ ከዓለም የተማጸነ አንደኛ አገዛዝ ወያኔ ብቻ ነው። በላይ ሰብም ነው ራየ ክፉ ይህን አለ የሚል ወያኔ ብቻ ነው ውሸት ለምዶበታልና ሀቅ ከፊቱ ቆሞ በጥፊ ቢመታው ከቶም ቅንጣትም አይሰማውምና ወያኔን ያመነ ጉም ዘገነ ነው ነገሩ ለወያኔ ቅጥፈቶች ጆራንስ ወያኔ መገናኛ ብዙሃንና ድረገጾች ላይ ማዕቀብ እናርክ በጋራ ትግ ወያኔን ከነውሸቱ እንቅበረው የወያኔን ብሎን ለማወላለቅ ብሎኖቹ ሁሉ ይወላለቁ የተበላሹ ቤንዚን አልባ የሆነ መኪና ሊንቀሳቀስ አይችልም ነው ወያኔም እንደዚያው ነው ያፈና መሳሪያዎች ስላሉት ብቻ በሰላም ሊገዛ አይችልም ያፈና መሳሪያዎቹን ራሳቸውን ማበላሸት ከጥቅም ውጪ ማድረግ ይቻላል የደርግን ግዙፍ ጦር ውድቀት ያጤኗል ወያኔ መንግስቶኛለሁ ብሎ ሲውገረገር ከመቀሌ እስከ ሞያሌ ከጅማ እስከ አሳይታ መዋቅር ዘርግቻለሁ ባይ ነው። ለዚህ ስራው በመለስተኛ ቡችላነት ባርነት የሚያገለግሉትና ህዝብን በጎሳና በሃይማኖት ከፍለው የሚሰሩለት አሉ። ተለጣፊና ቀጥረኛ የምንላቸው እንደ አዲሱ በአደን እንደ ኃይለ ማርያምና አባዱላ አይነቶቹን ማለት ነው የወያኔ መዋቅር ወልገድ ወልገድገድ ካለ ቆይቷል ሙስናና ዘረኝነት እንደምስጥ በልቶታል አውራጃዊነት ምርጥ ዜጋ የተባሉትንም እያመሳቸው ነው ሙስሊም ኢትዮጵያውያን መብታችን እምነታችን ይከበር ብለው ትግል ከጀመሩ አመታት እያስቆጠሩ ነው ማለት ይቻላል የሚጠበቀው የጋለ ትግል ገና መሆኑ ይታያል ያመጽ መከፈቻው ዘግይቷል ስለ ትግል የሚያወሳው በስቶ ተጨባጭ ትግል ግን ኮስሶ እንዳለ ዜጋ ሁሉ የሚያውቀው ነው በስድስት ወር ነጻና ወጣቻለን ገንዘብ አምጡ ብቻ ያሉንም ኪሳቸውን ሞሉ እንጂ በስድስት አመትም አልቻሉ ነውና ህዝብ ነጻው ጭን ሳይጠብቅ የራሱንና ያገሩን ጉዳይ የራሱ አርጎ መነሳትና ወያኔን በሁሉም መስክ ያጠቃ ማዳከምና
ለማሸነፍ መጣፍ አለበት። ወያኔ ሰፊ ማዋቅር አለውና ስስብልቶቹ ብዙ ናቸው። እነዚህን ለይቶ ማወቅና ማጥቃት ብዙ ጉዳትን ያመጣበታል። ወያኔ ሰላማዊ ሰልፍን በጥይት ይበትናል ሲባል የሙት ከተማ አድማን መጠቀም ያዋጣል የተባለውን አንዘነጋም። የአይሲስ ነፍሰ ገዳዮች ኢትዮጵያውያን በሊቢያ ያረዱበት ወቅት የተደረጉ ሰልፎችን መጥቀስ ይቻላል። ዝግጅትና የይቻላል መንፈስ ካለ በጋራ ተቃውሞ ብዙ ማድረግ ይቻላል። ሰፊ ድርጅትን ሳይጠይቁ በግለሰብና በጥቂት የሚተማመኑ ዜጎችም ብዙ መስራት ይቻላል። ክብሪትን ከወያኔ ንብረቶች ማስተዋወቁ አንዱ ስምሪት ነው። የወያኔን ምስጢር ያደባባይ ማድረግም ይጎዳዋል። ችሎታ ያላቸው ደግሞ የወያኔን የኮምፒውተር መዋቅር ጥሰው ገብተው ሊያበላሹትና የምስጢር ሰነዶቹንም ይፋ ሊያደርጉበት ይችላሉ። የወያኔን የመስሪያ ቤት ኮምፒውተሮችን ማበላሸት ትግል ነው። የወያኔን የአፋኝ ተቋሞቹን መኪናዎችንም ሆነ ሌሎች ተንቀሳቃሾቹን ማበላሸት ይቻላል። ወያኔ በፖሊስና ወታደራዊ ተቋሞች ውስጥ ያሉ አገር ወዳድ ዜጎች ብዙ ይተበቀባቸዋል። የወያኔ ቀንደኛ አገልጋዮችንና በተለይም ሰላዮችን ስማቸውንና አድራሻቸውንም ይፋ ማድረግ ጉዳቱ ቀላል አይደለም። በዚህ ስምሪት የውስጡና የውጪው ጥረት ሊቀናጅ ይችላል። ቀደም ማዕቀብ ያልነውም በዚሁ ሊነሳ የሚገባው ነው። በተለይም በውጭ ሀገር ያሉ ዜጎች በወያኔና በቀንደኛ ደጋፊዎቹ ንግድና ምርት ላይ ሙሉ ማዕቀብ ሊያደርጉ ይችላሉ። የወያኔ ጤፍ እንጀራ፣ ቢራ፣ የገንዘብ መለወጫ ቢሮዎች፣ የወያኔ ቪኖ፣ የወያኔ ጋዜጦችና ድረገጾች፣ አየር መንገዱ፣ ወያኔዎች ሁሉም ላይ ማዕቀብ ማድረግ ይቻላል። በሀገር ቤት ወደ ወያኔ ሱቅና ሆቴል አለመግባት፣ ወያኔ ከሆኑ ባለሱቆች አለመሸመት፣ በወያኔ አውቶቡሶች አለመጓጓዝ። ዝርዝሩ ብዙ ነው፣ ግን መደረግ ያለበት ስውር አይደለም። ወያኔን ገንዘብ አለመስጠት ከህዝብ መነጠል ማለትም ነው። በወያኔ ላይ ጎጂ ቅስቀሳ ማካሄድም መፋፋም አለበት። በውስጣቸው ክፍፍልን ማባባት ይጠቅማል። ታምራት ላይኔን ከወያኔ ለማጣላት በስልት በኢሃፓ የተፈጸመው ሻጥር ምሳሌ ሊሆንም ይችላል። አሁንም እየተካሄዱ ያሉ ጸረ ወያኔ ከፋፋይና ጎጂ ሻጥሮች እንዳሉ መገመትም ከባድ አይደለም። ወያኔን ፖሊስ፣ ጸጥታና ወታደራዊ ተቋሞችን ወዘተ ሰርጎ መግባት ደግሞ በግለሰብ ደረጃም ሊሰራ የሚችል ነው። ወያኔ ጠላት ነውና በውስጡ ሰርገው ገብተው የሚጎዱት ካሉ ለጥቃት በሚገባ ይጋለጣል። የሰርጎ ገብ ስምሪት በግልም በተደራጀ መልኩም ሊካሄድ የሚችል ነው። ባለፈው አገዛዝ የኢሃፓ ሰርጎ ገቦች በልዩ ልዩ ደረጃ ደርግል ሊጎዱና ድርጅቱን ሊከላከሉ ይችላል። የዚህን ዝርዝር ማቅረቡ ያለው ሁኔታ ባይፈቅድም ታሪክ ግን ዘግቦት የሚያቆየው መሆኑ አያጠራጥርም። ባለፉት ጥቂት ዓመታት ወያኔ በበኩሉ በጀት በድቦና ሰርጎ ገቦችን አሰናርቶና ሰልጥኖ ወደ ኢሃፓ የላካቸውን ማክሸፍ ተችሏል። ድርጅቶችና ዜጎችም ጥንቃቄ ካደረጉ፣ ሙያተኛ ስምሪትን ከተጠቀሙ ሰርገው የሚገቡ ወይም ህብረተሰቡን ተመሳስለው ሊሰልሉ የሚሞክሩት ውጤት አልባ ይሆናሉ። ወያኔና ደጋፊዎቹን ከህዝብ ማራቅ አንዱ ጥንቃቄ ነው። አንዳንዶች ሻጥር ሲባል ቀፈፍ የሚላቸውና አግባብ ያጣም ነው የሚሉ አሉ። በመሰረታዊ ጉዳይ ላይ ግልጽነት ካላቸው ግን ይህ ጥርጣሬ አይመጣባቸውም። መሰረታዊ ጉዳይ ወያኔ የኢትዮጵያና የህዝብ ጠላት ነው የሚለው ነው። ካራቢኔሪውን፣ ሶልዳቶን ከባንዳው መለየት አይገባምና ጠላት ሲባል ጠላትን የሚጎዳ የሚያደናቅፍ እርምጃን ሁሉ መውሰድ አስፈላጊ ነው ማለት ነው። የኢትዮጵያ አየር መንገድ ላይ ማዕቀብ አድርጉ ሲባል ይህ ተቋም የሚያገኘው ምርት ለወያኔ መጠቀሚያ በመዋሉ ብቻ ሳይሆን አብዛኛዎቹ ሰራተኞችም ተመርጠው ከወያኔ መንደር የተወለዱ በመሆናቸውም ነው። የወያኔ ቅዶች በሞላ ለወያኔ እንጂ ለኢትዮጵያ አይጠቅሙምና ቢደናቀፉ ተገቢ ነው፣ መደናቀፍም አለባቸው። ወያኔዎችን ማራቅ መጥላት ስንልም መነሻው ይኸው ነው። ጠላትን ማራቅ መጉዳት፣ እርስ በርሱ እንዲናቆር ሻጥር መስራት፣ ሄራዎችን መጎንጎን ማለት ነው። በዚህ ላይ ጠንክሮ መግፋት እንጂ አይገባም፣ ላንፋታ ተጋብተናል ወዘተ አይነት አቋሞችና ንግግሮች የሚጠቅሙ አይደሉም። የወያኔ ትራንስፖርት አቅም ማዳከም መተው የሌለበት ነው። የጦሩን የመንቀሳቀስ ችሎታ ማዳከም ከድንበር ጥበቃ ሳይሆን ከአጋዚና ፌደራልን ማደናቀፍ ጋር የሚያያዝ ነው። የወያኔ ጦር የኢትዮጵያ ሳይሆን የወያኔ ነው። ወያኔ ከሻቢያ ቅራኔ የገባው ለኢትዮጵያ ብሎ አይደለም። ሆኖም ግን ስምሪታችን ለአገር ጠራቶች ምንም ቀዳዳ የማይከፍት መሆን እንዳለበት ማስታወስ ይገባናል። ዚያድ ባሬ ኢትዮጵያን ሲወር በጦሩ የነበሩ የኢህአፓ አባላት ተዋግተው ተሰው እንጂ ድርጅቱ ሚሊሻውን ሆነ ወታደሩን ለማደናቀፍ የሰራው አንድም ነገር እንደሌለ ህዝብ ያውቃል። አናምንም የሚሉ ዋሾ ደርጎችና ርዝራዦች መሆናቸውም ተጋልጧል። ወያኔ ኢህአዴግ አይደለም። ነጻ ድርጅቶች ሳይሆኑ ተለጣፊዎችን ያቀፈ ነውና አገዛዙ ወያኔ ተብሎ መጠራቱ አግባብ ያለው ነው። ህወሓት ኢህአዴግ ብለው ከጫማው የሚደፉት ማፈሪያ የተባሉትም ለዚህ ነው። ወያኔ መንግስት አይደለም፣ በህዝብ ላይ የተጫነ ጨቋኝና ዘረኛ አገዛዝ እንጂ። ወያኔ ኢትዮጵያዊ አይደለም፣ ትግራይ ትግራይ የሚል ጎጠኛና ጠባብ ብሔረተኛ ቡድን እንጂ። እነዚህን ከተገነዘብንና ወያኔ ጠላት መሆኑ ላይ ምንም አይነት ብዥታ ላለማስተናገድ ከወሰን ምን እርምጃ መውሰድ እንዳለብን ግልጽ ይሆንልናል። ገደብም የሚያስፈልገው አይመስለንም። አገርና ወያኔ ለየቅል ናቸው። ይህ ዘረኛ ቡድን አገርን የጎዳው ዘረኝነትን ጎጠኝነትን በማስፋፋትና በተለይም የወጣቱን የአንድነት አብሮነት ስሜት በመስለፍ በማጫጫት ነው። ይህም ወጣቶችን በአገር ፍቅር ስሜት በአርበኞችና ጀግና ትውልድ መንፈስ መቃኘት ትኩረት ተሰጥቶት መሰራት ያለበት ነው። ወጣቱ ከዳነ አገር ትድናለች። ትውልዱን ታሪክ አልባ ማድረግና አገሪቷን ጀግና አፍርታ አታውቅም በሚል ለማናወዝ እየጣሩ ያሉ ምሁራን የወጣቱን አንጎል እንዳይሰርቁም መታገል ወሳኝ ነው። ወያኔ በህዝብ ዘንድ በአጠቃላይ በወጣቱ በተለይ ቀቢጠ ተስፋን ማስፈን ይፈልጋልና በዚህ ጨለምተኝነት ዘመቻ የሚያጅቡት ምሁራን ለአንዴም ለሁሌም ወግዱ ማለት አስፈላጊ ነው። የትግል መንፈስን ማስጨበጥ የቤተሰቦችም የህብረተሰቡም ተግባርና ግዳጅ መሆኑም መዘንጋት የለበትም። ሞራል ግንባታ፣ ሰብናን ማስከበር፣ ህይወቴ ለኢትዮጵያ ማለት በገቢር ወደ ትግል መሰማራትና መሰል መንፈሶችን የራስ ማድረግ የሚጠበቅ ነው ማለት ነው። አይናችን እያየ ወጣቶቻችንን ወያኔ ቀምቶና ወደ ጎጠኝነት ነክሮ አገር የሚል ትውልድ እንዳያሳጣን የሞት የሽረት ትግል ማካሄድ አለብን። አማራጭ የለንም። ሀገር ለማዳን ትውልድን ወደ ቀና አገር ወዳድ ጎዳና እንመልስ። በሁሉም አጋጣሚና ባለን አቅም ሁሉ ወያኔን እናጥቃ፣ እናዳክም፣ ወደ ውድቀቱም እንግፋው።
Thank you.